ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 17 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ሁለት ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን በተከታታይ እናሰማለን። በመጨረሻም ለወጣቶች በተላለፈ መልእክት የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ባለፈው ሳምንት በብሾፍቱ ከተማ አስተዳደር እንዲዘጋ ተዛት ተሰጥቶት የነበረው የአህያ ቄራ ስራውን የቀጠለ መሆኑን የዜና ምንጮች ገልጸዋል። ለመጀመር 5 አመታት ወስዶበታል የተባለው የዚህ የቻይና ኩባንያ ቄራ ላፊ ለጋዜጠኞች በሰጠው መግለጫ ኩባንያው እንዲዘጋ መደረጉን ተቃውሞ ቢዘጋም በአንድ ጊዜ ሊዘጋ አይችልም ቢያንስ በእጃችን ያለውን መጨረሳለብን ብሏል። የከተማው አስተዳደርም ሆነ ለኩባንያዎቹ ፍቃድ የሚሰጠው የወያኔ ፌደራል ድርጅት መጀመሪያውኑ ለምን ፍቃድ እንደሰጡ ግልጽ ማብራሪያ አልተሰጠ ሲሆን የኩባንያው ባለቤት ከአምስት አመት በፊት የአህያ ቆዳ በመግዛት ወደ ቻይና ለመላክ ስራ መጀመሩን የአህያ ቆዳ ማግኘት ስላልተቻለ ፍቃድ በመጠየቅ ቄራውን አቋቁሞ ስራ መጀመሩን ገልጿል። የአካባቢው ነዋሪዎች ገና ከመጀመሪያው ተቃውሟቸውን መግለጻቸው የሚታወቅ ሲሆን በመጀመሪያው ህዝባዊ እንቅስቃሴ ወቅት የህዝብ በትር ተሰንዝሮበት የአምስት ሚሊዮን ብር ኪሳራ የደረሰበት መሆኑን ተነግሯል። በ80 ሚሊዮን ብር ተቋቁሞ በቀን 200 አህዮችን ለእርድ ለማቅረብ እስካሁን የ2000 አህዮችን ስጋና ቆዳ ወደ ውጭ የላከው ኩባንያ መዘጋቱ አግባብ አይደለም በማለት ለንግድ ሚኒስቴርና ለስጋና ወተት ማደራጃ ተቋም ደብዳቤ የጻፈ መሆኑን ተጠቅሷል። እንዲዘጋ ትዛዝ ከደረሰው በኋላ ስራውን ለመቀጠል ማን እንደፈቀደለት ያልታወቀ ከመሆኑም በላይ ቄራው እንዲዘጋ ትዛዝ ከደረሰው በኋላ ስራውን ለመቀጠል ማን እንደፈቀደለት ያልታወቀ ከመሆኑም በላይ ቄራው እንዲዘጋ የተሰጠው ውሳኔ መሻር አለመሻሩም ግልጽ አይደለም ተብሏል። የትራምፕ አስተዳደር አሜሪካ የምታደርገውን የውጭ እርዳታ መጠን በከፍተኛ ደረጃ ለመቀነስ ማቀዱ ቀደም ብሎ የተገለጸ መሆኑ ይታወቃል። አሜሪካ ስትሰጥ ከነበረው ዓለም አቀፍ እርዳታ በ25 ከመቶ የሚቀንስ መሆኑን በመግለጽ ቀደም ብሎ የተሰራጨው መግለጫ ዝርዝር ያልነበረው ሲሆን የውስጥ ሰነዶችን በመጥቀስ ዝርዝሩን ሰኞ ሚያዝያ 16 ቀን የወጣው ፎሬን ፖሊሲ መጽሔት የገለጸ መሆኑ ታውቋል። በዝርዝሩ መሰረት በዩኤስኤድ አማካይነት የወያኔ አገዛዝ ከዚህ በፊት ሲያገኝ የነበረው 384 ሚሊዮን ዶላር በአሁኑ የበጀት እቅድ መሰረት ወደ 253 ሚሊዮን ዝቅ እንደሚልና ይህም የ24 ከመቶ ቅነሳ እንደተደረገበት ለማወቅ ተችሏል። በኢኮኖሚ ልማት መስክ ስም ይሰጥ የነበረው 96 ሚሊዮን ዶላር ሙሉ በሙሉ የተሰረዘ ሲሆን ለጤና መስክ ይሰጥ የነበረው እርዳታ በ37 ከመቶ እንዲቀንስ የተደረገ መሆኑንም መጽሔቱ ያጋልጣል። በትራምፕ አስተዳደር የቀረበውን የበጀት ረቂቅ የአሜሪካው ኮንግረስ ማጽደቅ ይኖርበታል። የወያኔ አገዛዝ በሚሊዮን የሚቆጠሩ ወጣቶችን ስራ ለማስያዝ እያውጠነጠነው ያለው እቅድ ብዙም ፈቅ እንደማያደርገው ባለሙያዎች እየተናገሩ ይገኛሉ። በአገዛዙ ባለስልጣኖች መካከል ግልጽ የሆነ ስምምነት እስካሁን ባይኖርም ለወጣቶች ስራ በማስያዝ በኩል 3 አይነት እንቅስቃሴዎች እየተደረገ መሆኑን ውስጥ አዋቂ ምንጮች ጠቁመዋል። አንደኛው የኢንዱስትሪ ፓርክ በማለት ወያኔ በከፍተኛ ድምጽ እያጮሆ በሚገኘው ዙሪያ ሲሆን ሁለተኛው ገና የብዙዎች የወያኔ አባላትን ስምምነት ያላገኘውና ብዙም ተግባራዊ ያልሆነው በገጠር እርሻዎች አካባቢዎች አነስተኛ ፋብሪካዎችን መክፈት የሚለው እቅድ ነው። ሶስተኛው ደግሞ አሁን በቅርቡ እየተነገረ ያለው የክልል አስተዳደሮች በተለይ የኦሮሞና የአማራው ክልሎች በባለቤትነት የሚያስተዳድሯቸው ፋብሪካዎች አማካይነት ወጣቶችን ስራ ለማስያዝ የወጣው እቅድ ነው ተብሏል። በሁሉም አቅጣጫ በወያኔ እቅድ የወጣቶችን ጥያቄ ስለማያሟላ ውጤት አልባ ይሆናልም ተብሏል። አንደኛ በህዝባዊ አመፅ እንቅስቃሴ ወጣቶቹ የጠየቁት የስራ አጥነት ጥያቄዎች እንዲመለስ ብቻ ሳይሆን አድልዎን፣ ሙስናን፣ ለብልሹ አስተዳደርን፣ የፍትህ ጦትን ወዘተ አካቶ ይዞ የሚንቀሳቀሰው አስከፊው ስራ ተወግዶ በአዲስ ስርዓት እንዲቀየር በመሆኑ የወጣቶቹ ጥያቄ ባገዛዙ የኢኮኖሚ ጥያቄ ብቻ አይመለስም ተብሏል። ሁለተኛው በመቶ ሚሊዮን አካባቢ በሚገመተው የአገሪቱ ህዝብ መካከል 70% ማለትም 70 ሚሊዮን የሚሆነው ወጣት በሆነበት አገርና ከዚህ መካከል 50-70% ስራ አጥ በሆነበት ሁኔታ በአጠቃላይ 1 ሚሊዮን የማይሞላ ስራ ለማስያዝ ቢቻል እንኳን ችግሩን ለመቅረፍ አባይን በጭልፋ ይሆናል ተብሏል። በየአካባቢው ለሀገር ውስጥም ሆነ ለውጭ ሀገር የሚዲያ ሰዎች ወጣቶች እየገለጹት ያለው የምሬት አነጋገር ህዝባዊ አመጽ በአዲስ መልክ ሊቀጣጠል መቻሉን የሚጠቁም መሆኑን የሚገልጹ ወገኖች አገዛዙ ያህል እርምጃዎችን መውሰድና ምንም ውጤት የሌላቸውን ጊዜያዊ የማጭበርበሪያ እቅዶች መደስኮሩን ትቶ መሰረታዊ የሆነ የስርዓት ለውጥ ለማድረግ ቢዘጋጅ ለመፍትሄው በር ይከፍታል ይላሉ። በግፍ እንዲታሰር ተደርጎና በሐሰት ክስ የ8 ዓመት ተፈርዶበት ላለፉት 6 ዓመታት በወያኔ እስር ቤት እየተሰቃየ ለሚገኘው ለጋዜጠኛ እስክንድር ነጋ 69ኛው የዓለም ነጻ ፕሬስ ጀግና በሚል ማዕረግ ሽልማት ለመስጠት የወሰነ መሆኑን ኢንተርናሽናል ፕሬስ ኢንስቲትዩት የተባለው ተቋም ገለጸ። የሽልማቱ ስነ ስርዓት የሚከናወነው ግንቦት 10 ቀን 2009 ዓ.ም ምረት በጀርመን ሀገር ሃምበርግ ከተማ ላይ በሚደረገው የኢንተርናሽናል ፕሬስ ኢንስቲትዩት ዓለም አቀፍ ጉባኤ ላይ ይሆናል ተብሏል። የኢንተርናሽናል ፕሬስ ኢንስቲትዩት ዳይሬክተር በሰጡት መግለጫ ሽልማቱ የሚሰጠው እስክንድር ነጋ ስለ ፕሬስ ነጻነትና ሐሳቦችን በነጻ ስለማንሸራሸር መብት ያለውን የማያወላውል እምነት ዕውቅና ለመስጠትና ቁርጠኝነቱን በማጉላት ለአፋኙ የወያኔ አገዛዝ መልእክት ለማስተላለፍ ነው ተብሏል። በዚህ ቀን የአፍጋኒስታን የነጻ ሚዲያ ማህበር የ2017 የነጻ ሚዲያ ታጋይ በሚል ማዕረግ የሚሸለም መሆኑም ተገልጿል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
አህያ ፈጅ ቄራ ከነቃ ጥበብ አህዮችን የሚያርድ ሌጦም የሚያወጣ አህያ ፈጅ ቄራ በኢትዮጵያ መጣ። ያህያ ስጋ ካልጋ ሲሉት ካመድ በዘመነ ቻይና ታላቅ ታናሽ ሆኖ ጮማው ሲወራረድ እንግዲህ ምን ይላል የዘመኑ ትውልድ? ያገሬ ባላገር በቆላም በደጋ ኑሮህን ስትገፋ ስትኖር በጸጋ ገበያ ስትገበይ ምርትህን ስትጭን አህያ ነበረች ያንተ አጋር እስካሁን። አሁን ግን ሸክምህን ራስህ ተሸከም በዘመነ ቻይና አህያ አልተገኘም። በዘመነ ቻይና ዘመነ ጎግ ማንጎግ አህያ ለምግብ ሊታረድ ነው በሕግ። ጅቦም ጦምህን እደር ቁርጥህን እወቀው ከእንግዲህ ጥምብ የለም የቻይና ምግብ ነው። ወሽ ደስ ይበልሽ በጎግ ማንጎግ ዘመን ስጋሽን ለቻይና ቆዳሽን ለጀርመን ተደልቶብሻል ዶላር ለመተማን። የሰላም ምልክት አህዮ ደግቱ ትእምርተ ሰላም የተቀመጠብሽ ክርስቶስ በሳሌም ቻይና ሊበላሽ ነው ድምጽሽን አሰሚ ጅቦም እንዲረዳሽ ጠይቂ አታቅማሚ። የበረሃ ረዳት አልማዝ ባለጭራ በዶላር ወሰደሽ የቻይና አባወራ። የዘንድሮ ወሬ ሰዶም ወገሞራ በኢትዮጵያ መሬት ያህያ ቄራ እባክህን ጊዜ እግዚአብሔርን ፍራ።
ያኔ መልእክተኞች ተልኳቸው ቆርጠው የሚታገሉትን ሁሉ ከትግል ለማራቅ መጣር ነው። የህዝብ ጣላቶች ተስፋ ቢቆርጡም ተስፋቸውን በሚከፈላቸው ገንዘብ ላይ አድርገው በሰለቸና እጅጅ ባለ ፕሮፖጋንዳ ሲልኮሶኮሱ ማየት አዲስ ነገር አይደለም። በትግሉ ሜዳ የሉምና ተግባራቸው ወሬና አሉባልታ መሆኑም ሊያስገርም አይችልም። ለተቀማጭ ሰማይ ቅርቡ ነው እንዳሉት ነውና አስቀኙ ነገር ተስፋቸውን በባዶ የተስፋ ኮሮጆ አዝለው መንጠራውዛቸው ነው። ተስፋ በተስፋ ላይ የማያቋርጥ ተስፋ። ህዝብን ከሰቆቃ ለማውጣት ሳይሆን ትግሉን ለማኮላሸት ኢያፓን ከህዝብ ለመለየት የሚደረግ መንደፋደፍ የውያኔ ተስፋ። ክርስቶስን ደበደብነው፣ ሰቀልነው፣ ቀበርነው ያሉ ጣላቶቹ የመቃብሩን ድንጋይ ፈነቃቅሎ መነሳቱን አላየንም ቢሉ አይናቸው የታወረ መሆኑን እንጂ መነሳቱን ጥርጣሬ ውስጥ የሚያስገባ አይደለም። የክርስቲያን እምነት ተከታዩንም ሆነ አተኩሮ ተመልካቹን ያሰት ወሪያቸውን አያወናብደው። ጠላት ከሚያስወራው ወሬ ውጭ አይደለምና። ለባለጅ ምናው እናቴ በእንቁላሉ ጊዜ ዝም ባላለችኝ ያለው በሬ ሰርቆ በመቀጣቱ ነበር። ውሸታምም እንደው ያኔ እርቃኑን ወጥቶ የሚታየው ተቀባይ ሲያጣ ብቻ ነው። የኢትዮጵያ ህዝብ የኢትዮጵያ ወጣት ትውልድ ለወሬ ጊዜ ለው ለመጭበርበር ቦታ አይሰጥም። እሱ ንቆ እሱ አዋርዶ የላከው ወያኔ በየውጭ ሀገሩ የማባባያ ማለቅ ቢበትንና ታጋዮችን ለማዋረድ ይችላል የሚለውን ሆድ አደር ሁሉ ቢሰበስብ ፋይዳ ሊኖረው አይችልም። ነገሩ ለአንጠራራን ባዮች እኛንም ሰው ጠራን ብልህ ምላሽ በመሆኑ አለም እኛም አውቀናል ጉድጓድ መሰናል መባሉ ስለሚበቃቸው ችግር የለም። ደባን በሆድ ቋጥሮ የማያዋጣ ዘሬን አስልቶ ለማጥቃት የቆመን ጣላት እንዴት እንደሚመለስ ህዝባችን በተመክሮ ያውቃል። ህዝብ አልተማረምና ዶክተር ፕሮፌሰር እያልን ሀገር ውስጥ بناስገባለት በቀላሉ ማታለል ይቻላል ብሎ ያሰላው ፈረንጅ በድርጊቱ ተዋርዶበታል። የህዝብ ጣላት ላሽከሮቹ ዲግሪን እየሸለመና እየሸጠብ ያስማራቸው ህዝብ ምላሹን አቆታል። ችግሩም ተገንዘቦታል። እንደቀድሞ ማታለል አይቻለም። የተማርክ ኮንክ ትምርትን ኮሪህ አስቀድመህ ሊህ ብሎ ያፋጥጣል። በስም መኖሩ አብቅቷል። በወሬ መነገዱ አክትሟል። ህዝብ ለሁሉም ፈተና አዘጋጅቶለታል። ህዝብን ለመቅረብ ፈተናው ማለፍ ይጠይቃል። የህዝብን ፈተና ሳልፉ በሽልማት ዲግሪ መቆፈስ አይቻለም። የህክምና ዶክተር ኮንክ አክመኝና ችሎታን አስመስክር። ኢንጂነር ኮንክ መኖሪያን አበጅልኝ እንጂ ቤቴን በላይ ላይ አታፍርስብኝ ወዝተ እያለ ነው ህዝቡ። እና መማርን ማሳየት ለህዝቡ ጥያቄ መልስ በመስጠት ነው። የተሸለመንም ሆነ የተገዛን ዲግሪ ማስመስከር የሚቻለው በህዝብ ነው። ሐቀኛ የሆኑ የተማሪ የሀገሪቱ ልጆች ለህዝብ ተግባር ቁርጠኞች ናቸው። መስካሪውም ዳኛውም ሹአሚውም ሸላሚውም ህዝብ እንጂ ሌላ ሊሆን አይችልም። ፎቶግራፍ በመስቀል ዲስኩር በማብዛት ከስም በፊት ማንጠልጠያ በማዘጋጀት ህዝብን ማጭበርበር ይቻላል ተብሎ ከሆነ ስተት ነው። ህዝብ ካሁን በኋላ አስመሳይ ቅቢያን ጓቾችን አያስተናግድም። ታላቁ የብር ሰው ኃይሉ ገሞራው ከዘመናት በፊት እንዲህ ብሎ ነበር። አይተኙበት እንጂ ዲግሪማ ነበረ አላዳንም እንጂ ድንቁርና ሲያሸን። ዲግሬ ምንለው የሰራልን ቢኖር በኔነት ራስ ላይ ምቾትን ማሳደር። ህዝብን ተጎን አድርጎ በህዝብ ተማምኖ መጓዝ የሚቻለው ለህዝብ ጥቅም እንጂ ለራስ ጥቅም ሲቆም አይደለም። እውቀትን ጥበብን ሙያን ማስመስከር የሚቻለው ሰፊ አመለካከትን በመያዝ እንጂ በዘር በቋንቋ ስሜት ተጠፍሮ ታስሮ በየግል ጓዳ ውስጥ ስለተንደፋደፈ አይደለም። ስለዚህም ስድብም ሆነ ወቀሳው ብልነቱም ሆነ ድንቁርናው የሚጸድቀው በህዝብ ይሁንታ ብቻ ነው። ከመጠምጠም መማር ይቅደም። ድል አድራጊው ህዝብ ነው።
ህዝብና ኢህአፓ ድንበር አስከብረዋል። ዛሬ ትልቁ ችግራችን ታሪክ መረሳቱ ወይም አለመታወቁ ነው። ለአዳዲስ ትውልድ ወይም ለወጣቱ ታሪክ በሚገባ አልተላለፈም። በቅርቡ ሟቹ አርበኛ ጃጋማ ኬሎ ማናቸው ያሉ ጥቂቶች አልነበሩም። ይባስ ካልነ ደግሞ ነፍሰ ገዳዮችን አገር ወዳድ ብለው ሊረዱ ሊያደንቁ ለቀብርም ገንዘብ ሊያዋጡ ታሪክን ሊከልሱ የተነሱም ቢሆኑ በርካታ ናቸው። ትላንትን የረሳ ስተቱን ይደግማል ቢባልም ሀገር አጥፊዎችና ህዝብ ፈጂዎችን አቋለማምጠው አዲስ ታሪክ ሊተርኩ የሚቀርጡ አሁንም ጥቂቶች አይደሉም። የሐሰት ታሪክን ለፈፎ ትውልድን ማደናገር የሞቀ ስምሪት ሆኗልና የምንገረም መሆን የለብንም። ካዲ ወያኔ የሀገራችንን ደም የፈሰሰበትን መሬት ለሱዳን መስጠቱ ይቅር የማይባል ወንጀል ነው። ሱዳን የቋራን መሬት ከመያዙ ባሻገር በመተማም የስለላ ተቋም ይመሰርት ዘንድ ተፈቅዶለት ይጨፈርብናል። ወደ 6 ቢሊዮን ዶላር አውጥቶም በኢትዮጵያ ላይ በልዩ ልዩ መስክ ይነግዳል። በዚህ የተነሳም ጸረ ወያኔ ስደተኞች በሱዳን ፍዳ እያዩ ናቸው። በስደተኛው ጥቃት በድንበር ንግድና አፈና ወዘተ ሱዳንና ወያኔ አብረው እየሰሩ ነውና አያሪ ስደተኞችና ዜጎች ህይወታቸው በድንበርና በበረሃ ጠፍቷል። ወያኔ ኢትዮጵያን እንደ ሀገር ማዋረድ ማጥፋት ፈላጊ ነውና ናጼ ቴዎድሮስና ዮሐንስ የተዋደቁበትን መሬት ለሱዳን ማስረከቡ ምስጢር አይደለም። አልፎም የጎንደርና ወሎን መሬት በጉልበትና እብሪት ወደ ትግራይ ተቀልሎ ማስገባቱን የማያውቅ ዜጋም የለም። ወያኔ ኢትዮጵያን አስገንጥሎ ጎድቷል። ዛሬም ቢሆን ሊበታተን ያለው እቅድ ታውቆበታል። የስልጣን እድሜውን ለማራዘም ኢትዮጵያን አሳልፈው መስጠቱ የበቃው አልሆነም አይደለም። የኢትዮጵያን ጥቅም አሳልፈው ሲሰጥ አመታት አልፈዋል። የወያኔ መሪዎች ኢትዮጵያዊነት በመሰረቱ አጠያቂ ነው። ባድዋ ሊወለዱ ይችላሉ፣ ልባቸው ግን ኢትዮጵያ ላይ ከሸፈተ ዘመን አልፏል። አገራችንን እነ ስፋትና አባይ አጥብቀው ይጠላሉ። ሟቹ መለስ ኢትዮጵያን ለማውደም የተነሳ ነበር፣ ሳይሳካለት ራሱ ወደመ እንጂ ነውና ወያኔ ድንበር ሊያስከብር የሚታሰብ አይደለም። ወያኔ ኢትዮጵያዊ ሊሆን የሚጠበቅም አይደለም። ኢህአፓ ግን ያውን በጫካ ታጋይ ድርጅት ሆኖ ሳለ ጀምሮ የኢትዮጵያን ድንበር በአቅሙ ለማስከበር ሲል ብዙ መስዋዕትነትን ከፍሏል። አንዳንድ ታሪክን ከላሾችና የወያኔ ቀጥረኞች ዛሬ ሊለፈፉት እንደጀመሩ ሳይሆን ገና ከጠዋቱ ኢትዮጵያ የኤርትራ ቅኝ ገዢ አይደለችም በሚል ከጀብሃም ከሻዕቢያም ተጻሮ በመቆም የደረሰበትን ጥቃት የሚያውቁ ያውቃሉ። የኢትዮጵያ ድንበር ኤርትራንም ኦጋዴንም አይመለከትም ካሉት ጋር ተጋጨ እንጂ ልክ ብሎ ድንበርን አላጠፈም አልቀየረም። ለድርጅታዊ ጥቅም ሲል ከባዕዳንም ገጥሞ ለምሳሌ የኢትዮጵያን መሬት የምዕራብ ሶማሊያ ነው ብሎ እንደ ወያኔ ሻዕቢያ ክህደትን አልፈጸመም። አሌ የሚሉ የሀቅ መረጃ ከቶም የላቸውም። ዚያድ ባሬ የሆነ ሱዳን የአባይን ድልድይ ያፍርሱና እንርዳቸው ሲሉት እምቢ አለ እንጂ ተከዜ ድልድይን ወያኔ ሊያፈርስ እንደቃጣው ተጎንብሶ ጥፋት አላደረሰም። የኢህአፓ ታሪክ ጽኑ ኢትዮጵያዊነት ነበርና ነውና ድርጅቱ ማንም በጸረ ኢትዮጵያዊነት ሊከሰው ቀርቶ ሊጠረጥረው የሚችል አይደለም። በተጨባጭ ደግሞ ካለው የዛሬ የወያኔ ክህደት አንጻር ስናየው ድርጅቱ የቋራን መሬት ለማስከበር ከህዝብ ጋር ተባብሮ ያደረገው ተጋድሎ መነገርም መታወቅም ያለበት ሆኖ ይገኛል። የሶማሊያን ተስፋፊነት ለድርጅታዊ ጥቅም አሳልፎ አልሰጠም እንዳለው ሁሉ ሱዳን ተስፋፍቶ የቋራን መሬት ሊይዝ ሲጥር ኢህአፓ ህዝብን ቀስቅሶና አሰልፎም ውድቅ አድርጎበታል። ቋራ እስከ ድንበር በኢህአፓ ሰራዊት እጅ ነበርና ሱዳን ወደ ቋራ ለመሬቶች ዜጎቹን በተጨባጭ በፈላታዎች የታጀቡ የመሬት ከበርቴዎች አሰማርቶ ከሽንፋ ወንዝ እስከ ነፍሶ ገበያ ተራራ ከዚያም አልፎ አስፍሮ በለም የኢትዮጵያ መሬት በእርሻ ሲያሰማራ ይህ መሬት የኢትዮጵያ ነው በሚል ድርጅቱ ሰፋሪዎችና አራሾቹንም አባሮ ከሱዳን ጋር ፍጥጫና ግጭት ገብቷል። በዚያን ጊዜ ኢህአፓ የኢትዮጵያ መንግስት አልነበረም፣ ትግል ላይ ያለ ተጋዳይ ድርጅት እንጂ። ከሱዳን አገዛዝም ጋር ግጭት መግባቱ የሚጠቅመው አልነበረም። ግን የአገርና የድንበር ጉዳይ ነበርና በዝምታ ወይም ተንበርክኮ የሚያልፈው አልነበረምና ድንበሩን አስከብሮ በመቆሙ ከሱዳን ጋር ግብ ግብ ውስጥ ገባ። በዚህም ጊዜ ወያኔ በነፍሶ ገበያ ተራራ ድርጅቱ ለደቡብ ሱዳኖች መጠለያ ሰፈር መስርቶ ወደ ጎንደር ይሰዳል የሚል ክስ እንደርድሮ ነበርና ሁኔታው ተወሳሰበ። በነፍሶ ገበያ የተባለው ሰፈር የለምና ማየት ትችላላችሁ ተብሎ ለሱዳን ተነግሮ በቋራ መሬት ውስጥ ግን ሱዳን ይዞታ የለውም በሚለው ድርጅቱ በመጽናቱ የሱዳን ተቃውሞና ማስፈራሪያን በመጨመሩ ኢህአፓ ከሱዳን ድንበር እስከ አዳኝ አገር አለፋጣ ቁሳ ወዘተ ያለውን አርሶ አደር የዘመቻ ጥሪ አሰምቶ በሺዎች የሚቆጠሩ የታጠቁ አርሶ አደሮች መጥተው በሱዳን ላይ ብርክ ሰደው የሱዳን ወኪሎች ድንበር ከሽንፋ ወንዝ በላይ ነው ብለው እንዲቀበሉ ተደረጉ። የአባና የጎንደር ህዝብ በቆራጥነት የአገሩን ድንበርም አስከበረ። ይህ ህዝብ የሚያውቀው የተመዘገበም ታሪክ ነው። ወያኔ ግን መንግስት ነኝ ብሎ ተሰይሞ ድንበርን ሊያስከብር ቀርቶ አንቀጽ 39 የሚል ቦምብ አገር ላይ ቀብሮ ማንንም ዜጋ ወይም ፓርላማ ተብዬ ሳያማክር ደም የፈሰሰበትን የኢትዮጵያን መሬት ለሱዳን አሳልፎ ሰጥቷል። የአፋርን መሬት ለጅቡቲ ሊሰጥ እየጣረ ነው። የጎንደርን ወሎን መሬት ነጥቋል። አገሬውን በየቦታው ከየቀየው አፈናቅሏል። የግንጠላን ሴራ ሸርቧል። ይህን የሚክድ ማን አለ?
ይሃፓ መቼም ቢሆን ለማንም ኢትዮጵያን አሳልፎ አልሰጠም። ለደርግም ሆነ ወያኔ ሹመት ሲል ራሱን አላዋረደም። ህዝብንም አላሳዘነም። ስንቶች ሌሎች ናቸው ይህን ሊሉ የሚችሉ? የትራንት ነፍሰ ገዳዮችና የዛሬ የወያኔ ቀጥረኞች ግን ሊሸፍኑት የማይችሉት ሀቅ ወያኔ ያገር ጠላት መሆኑን ነው። ለድንበርና ለሀገር የተሰውት ብዙዎች ናቸው። የባዕድ ወረራን ሊመክቱ ተነስተው የተሰውትም በሚሊዮን ይቆጠራሉ። ወያኔስ አርበኞች ይገላል፣ አገር ወዳዶችን ያጠፋል፣ ኢትዮጵያን ያስጠቃል፣ ያዋርዳል። ልዩነቱ ግልጽ ነው። የወያኔም ጸረ ኢትዮጵያነት በዚሁ ግልጽ ይሆናል። ዛሬም ያለው ማንም የማይክደው ሀቅ ይህ ነው። ወያኔ እንደ ባዕድ ወራሪ ነው። ኢትዮጵያዊነቱ ቧልት ነው ሲባል መሰረት ያለው ነው። ከማከላችን ተወልደዋል ግን የኛ የኢትዮጵያ አይደሉም። በዚሁ ተወልደው እኛው ላይ ወራሪ የሆኑ ናቸው። ትግሬነን ይላሉ። ከትግራይም ህዝብ ሆነ ከኢትዮጵያዊነት የሚፈረጁ አይደሉም። የሀገርን ለም ሆነ ማንኛውንም መሬት ለባዕድ የሚሰጡ ኢትዮጵያዊ ሊባሉ የሚገባቸው አለመሆናቸውን ሁሉም ዜጋ ያውቃል። ኢህአፓ ባለው አቅም የህዝብን ድጋፍ ጠርቶና አግኝቶ ሱዳንን ከቋራ በተለይም ከድንበር እስከ ነፍሶ ገበያ ተራራ ገብተው የነበሩትን ሱዳኖች አባሮ ድንበር ጠብቋል። በመተማም ገጽ አርቃይና ዛፍ ሱዳኖች በመጨፍጨፍ የቻሉት ወያኔ አካባቢውን ሲቆጣጠር ብቻ እንደነበር ዜጎች ያውቃሉ። ወያኔ አገርን አሳልፎ መስጠት፣ ሀገርን መሸጥ፣ ደንን ማስጨፍጨፍ ዛሬም ተልእኮው ነው። ከጋምቤላ እስከ ቋራ ወዘተ። ዛሬ የወያኔ ቅጥረኞች ድርጅቱን ጸረ ኢትዮጵያም ጸረ አማራም ብለው ሲዋሹ የምንሳለቅባቸውም ለዚሁ ነው። መንግስታችን ያሉት ደርግ በቦታው አልነበረም። ወያኔም ኢትዮጵያን አስደፈረ እንጂ አላስከበረም። መሬት ለሱዳን ሰጠ እንጂ ራሱም ወደ ትግራይ ዘረፈ እንጂ የህዝብን መሬት አልጠበቀም። ኢህአፓ ግን የመጣው ይምጣ ብሎ ደፍሮና ዋጋም ከፍሎ ለኢትዮጵያ ቆመ እንጂ አገሩን አልካደም። ለሶማሊያ የመሳሪያና ሌላም ድጋፍ ላገኘ ነው በሚል ሰፊ የኢትዮጵያን መሬት የምዕራብ ሶማሊያ ነው ብሎ እንደ ወያኔ አልፈረመም። ከሱዳን ሙሉ ድጋፍን ለማግኘት ድልድይ አላፈረሰም። ደቡብ ሱዳኖችን ይዞ አላስረከበም። የኢትዮጵያን መሬትና ድንበርም አላስደፈረም። የጸረ ኢትዮጵያ ወያኔ ቅጥረኞች ኢህአፓን ሊከሱ ሊወነጅሉ አይችሉም የምንለውም አለ ምክንያት አይደለም። ኢህአፓ አገራችንን በግራ ቀኙ ሊሸጥ ቢያስማማ ኖሮ ዛሬ ወያኔ ሳይሆን ለስልጣን የሚበቃው እሱ ነበር። ታዲያ ሀገርን ክዶና ሽጦ ስልጣን መያዝ ምን ፋይዳ አለው? ዳግማዊ ደርግ ወይም የምናየው ዘግናኝ ወያኔን ከመሆን ሌላ። ድንበራችንን ከህዝብ ጋር ሆነን ማስከበራችን አኩሪ ታሪካችን ነው። ድል ለኢትዮጵያ ህዝብ። ሁሉም ወራሪዎች ይቸነፋሉ።
Hallelujah. አንደበት የማይነገር ችግሩን የማይረዳ ትውልድ ተኪ አያገኝም። የአንድ ትውልድ ፍልስፍና ለሚከተለው የሀገር ተረካቢ ትውልድ ጤናማ የሆነ የሰው ፍጥረት ተሳሰብ ነው። ማንኛውም ትውልድ የራሱን የወደፊት ዘመንና ታሪክ ሳስበው በራሱ በውስጡ ይዞ ይገኛል። እነዚህን ብሂላውያን ነጋግሮች የሚያስተጋባ ከአንድ አመት ተኩል በፊት በአንድ ህዝባዊ ድርጅት አዘጋጅነት ልዩ ትኩረትን የሳበ ውይይት ተካሂዶ ነበረ። የውይይቱን ብርት በአንድ በኩል በወጣቱ ትውልድና በሌላ በኩል ደግሞ ሀገርን በመምራት ላይ ባሉ የፖለቲካ ድርጅቶችና የኢኮኖሚ አውታር በሆኑ ተቋማት ውስጥ በኃላፊነት አንቀሳቃሽ መሪ በሆኑ ክፍሎች አባላት መካከል ስለሚገነኘው ግንኙነት የሚመለከት ነበረ። የውይይቱ አዘጋጆች አላማ በውይይቱ ሂደት በሁለቱ መካከል ያሉ ውጥረቶችን ወጣቱ ትውልድ መሰረታቸውን እንዲገነዘብ ሲሆን በዚህም በመመስረት ውጥረቱን ለማለዘብ የሚችልበት መፍትሄ ለማስተላለፍ ነበረ። በዚህ ስብሰባ ለውይይቱ መነሻ ይሆን ዘንድ አንድ ወጣት ያቀረበው ጥቅስ የውይይቱ ተካፋዮችን ያስገረመ ያልጠበቁትም ነበር። ጥቅሱ ከሞላ ጎደል የሚከተለውን መልእክት የያዘ ነበር። እንጠቅሳለን። የዘመኑ ወጣት ምቾትን አፍቃሪ፣ መጥፎ ጠባይ የተጠናወተው፣ ስልጣን የሚጸየፍ፣ ወላጆቹን የሚቃወም፣ እግሮቹን አጣምሮ በመቀመጥ አስተማሪን ያሸብራል የሚል ነበር። ይህ ጥቅስ በውይይቱ ተካፋዮች ዘንድ በወቅቱ የሚገኙበትን የራሳቸውን ሁኔታ የሚገልጽ ሆኖ ሊመለከቱት የቃጣቸው አልጠፉም። ሆኖም በሂደት ግልጽ የሆነላቸው ጥቅሱ የተወሰደው ከ2500 ዓመት በፊት ፈላስፋው ሶክራተስ የተናገረው አስተያየት ሲሆን የሚያመለክተው ደግሞ በወጣቱ ትውልድና በእድሜ በገፉ ተሞክሮ እንዳካበቱ ምሁራን ሊቆች መካከል በዚያን ወቅት እንኳን ውጥረት እንደነበረ የሚገልጽ ነው። ይህንን በመግቢያነት ለመጠቀም ምክንያት የሆነን ይህ አይነት ሁኔታ በሀገራችንም ድንገተኛ እንዳይደለ ለመጠቆምና ወጣቱ ትውልድም ሆነ የነሱን ቀዳሚ ትውልድ በጅምላው ወቀሳ ከማቅረብ ቆጠብ በማለት በመሰረታዊው ላይ ትኩረት እንዲሰጥበት ለመጠቆም ነው። በተደጋጋሚ ለመታዘብ እንደቻልነው በሀገራችን ለተከሰቱት ችግሮች ዋና ተጠያቂ የሆነውን የወያኔ አገዛዝ ከተቃዋሚዎች ጋር በመቀጠል የጅምላ ወገዛ ማካሄድ የተለመደ የመሆኑ ጉዳይ ነው። ይህ ግን ጊዜያዊ የፕሮፓጋንዳ ጠቀሜታ ለማግኘት ካልሆነ በስተቀረ ከሀቅ ጋር የተጣላ መሆኑን ለመገንዘብ አያዳግትም። በቅርቡም የወያኔ አገዛዝ መሰረታዊ ማንነቱን ገላጭ የነበረውና አሁንም ያለው በሸዋ አማራ ላይ ያለው ጥላቻ በቅርቡም በአንድ ግለሰብ አማካኝነት በአሁኑ ወቅትም ለንባብ ቀርቦ የአግርሞት ትዝብታችንን ለመለገስ ተገደናል። በተለይም ደግሞ የጥላቻው ጥልቀትን የስንቱን አእምሮ እንደበከለ ስንገምት በእርግጥም የወደፊቱ ሁኔታ በሚገባ የሚያሳስበን መሆኑ ለማንም የተሰወረ አይደለም። በተለያዩ መጣጥፎቻችን ግልጽ እንዳደረግነው ኢትዮጵያዊ የዜግነት መገለጫም ሆነ ሀገራዊ መሰረት በወጣቱ ህሊና ውስጥ እንዳይሰር የውያኔ አገዛዝ ላለፉት 24 ዓመታት ብቻ ሳይሆን ገና ከውልደቱ የማንነቱ መለያው በሆነውና በተካነበት መሰሪ ጠባዩ ቀጥሎበት መገኘቱን ስናስተውል ደግሞ ሀዘናችንን ጥልቅ ያደርገዋል። ወጣቱ ይህንን መሰሪ ተንኮል ለመቋቋም የሚያስችለው እውቀትን የመገብየት እድሉን የውያኔ አገዛዝ እያጨናገፈበት ይገኛል። ስለ ሀገሩ ለማወቅ እንዳይችልና ለለውጥ ያለውን ፍላጎት በተለያዩ ዘዴዎች ያኮላሽበታል። የወጣቱ አባላት ይህንን ችግር ተቋቁመው ትምህርታቸውን የጨረሱ ሁሉ ስልጣን ከያዘው አካባቢ የመጡ ካልሆኑ በስተቀር ስራ የማግኘት እድላቸው የጠበበ፣ ስራ ቢያገኙም እንኳን የሚከፈላቸው ደሞዝ የኑሮ ውድነቱን ለመቋቋም የሚያስችላቸው ባለመሆኑ ለወላጆቻቸው ሸክምነት የተዳረጉ ቁጥራቸው በርካታ ነው። በተለያዩ አእምሮና ደንዛዥ ለሆኑ እንከኖች የሚዳረጉት ወጣቶችን በተለይም በከተሞች ዘንድ በእጅጉ የተስፋፋ ነው። በመሆኑም በወጣቱ በወደፊት ሀገር ተረካቢው ላይ ልዩ ትኩረት ማድረጉ የሚጠበቅም ኃላፊነትም ግዴታም ነው። ዛሬ በተደጋጋሚ ያ ትውልድ የተባለ በሚጠራውና ከነሱ በፊት ሀገርንም ሆነ ህብረተሰብን በመምራት ላይ በነበሩ ክፍሎች መካከልም ቢሆን ውጥረት እንደነበረ የሚካድ አይደለም። ያ ትውልድ ትኩረት ያደረገው ቢሆን የቀድሞውን ትውልድ እንዳሻ በመውቀስ ላይ ሳይሆን በራሱ የሀገሩን ሁኔታ ወቅቱ በፈቀደለትና ባቀረበለት መልክ በጥልቀት በመመርመር ያለፈውን የሀገሩን ታሪክ የኢትዮጵያን ሀገራዊ ግንባታ ሂደት ለመረዳት ጥረት በማድረግ በተከሰቱት በርካታ ሀገራዊ፣ ማህበራዊ፣ ኢኮኖሚያዊና ባህላዊ ችግሮች መፍትሄ በድፍረት ለመስጠት እልህ አስጨራሽ ትግል ማካሄድ ነበረ እንጂ ወላጆችን አግባብነት በሌለው መልክ ስሞታና ውቀሳ በማቅረብ አልተሰማራም። ሂደቱ አልጋ ባልጋ ይሆናል በማለት ያሰቡ ባለጸፉም በመፍትሄ ፍለጋውና ስርዓቱን ከስር መሰረቱ በመለወጥ በህዝብ ፈቃድነት ፍላጎት ላይ የሚመሰረት ስርዓት ለመገንባት ቀላል እንዳልነበረም ለመረዳታቸው በወቅቱ ይሰጡትና ያወጡ የነበሩት መግለጫዎቻቸው የሚያመለክት ነው። ማርያነት ሊመለከቱት የሚችሉት ኃይል ባለማግኘታቸውም በራሳቸው ትግል ከሚሰሩ አዎንታዊና አሉታዊ ሁኔታዎች ተመክሮን በማግኘት ነበረ ላለፉት 40ና 50 ዓመታት ሲታገሉ አሁን ያለበት ደረጃ የደረሱት። ዛሬው ትውልድ ተመክሮን ለማጥናት ከትውልድ የተሻለ መረጃ ያለው መሆኑ ግልጽ ነው። ለዚህም ነው ራሳቸው ጥፋት ተመክሮን ለማግኘት የሚፈጨረጨሩ አደባባዩን የሚያስጨንቁ ባይጠፉም በርካታው ግን በእጁ ያለውን ተመክሮ እየተጠቀመ ሁኔታው በፈቀደለት ደረጃ እየታገለና እያታገለ ለመሆኑ የውያኔ አገዛዝ እንዳሻለ መግታት ያለመቻሉ የዚሁ ነጸብራቅ ነው። እዚሁም አዲሱ ትውልድ ሊመሰገን የበለጠ እንዲጠናከር ምክርና ድጋፍ ይለግሰዋል እንጂ በጅምላ ወቀሳ ሊቀርብበት አይገባም። አብዮት ወይንም ደግሞ ህዝባዊ ለውጥ ያጭር ጊዜ እንቅስቃሴና ሁሉ ነገር ባንዴ የሚለወጥበት ሳይሆን የተወሳሰበ የረጅም ጉዞና ብሎም ዜጎች ለውጥን የሚያገኙበት መሆኑን አለመረዳት የህብረተሰቡ አባላት ተሳትፎ ባንድ ጊዜ ሳይሆን በሂደት እያደገ የሚጎላበት እንደሆነም አለመገንዘብ ነው። ማንኛውም ትውልድ ቢሆን ለነገ ተተኪ ትውልድ ያለምንም በቂ ዝግጅት ሀገርን የመምራት ኃላፊነት አሳልፎ አይሰጥም። ተተኪውም ትውልድ ቢሆን በትግሉ ማስረካቢዎቹ ከተደረጉ ትግሎች ውጣውረዶች ተሞክሮ በመውሰድ አመራሩን በትግሉ ለማግኘት ይጣጣራል እንጂ አስረክቡኝ ብሎ የሚለምን አለበለዚያም የቀድሞውን ትውልድ በማማረር ባልባሬ ተግባራት መሰማራት ሊሆን አይቻልም። ያ ትውልድ የተሰኘው ቢሆን ከዚህ የተለየ ነገር አልሰራም። በትግልና በተሞክሮ ያልታጀበ የመሪነት እንቅስቃሴ ቋሚነት የሌለው እንደሆነ ደግሞ የባዕድ ተሞክሮ ሳያስፈልገን ሀገራችን ያለፉትን 40ና 50 ዓመታት በቅጡ መመልከቱ ብቻ በቂ ነው። እንኳን በሀገራችን ቀርቶ ሰላማዊ ስልጣን ሽግግር በሚደረግበት ዲሞክራሲያዊ ባህልና ፍራት በዳብረባቸው ሀገሮችም ቢሆን ወጣቱ ትውልድ ያለ ትግልና በርካታ ውጣውረዶች የሀገር መሪነት በቀላሉ መረከቡ አስቸጋሪ ነው። ወጣቱን በጅምላ የፖለቲካ ተዋናይ ብሎም የሀገር መሪ ጩ አድርጎ ማቅረብም የተሳሳተ ነው። ሁሉም የጦር መሪ፣ ሁሉም ጀግና፣ ሁሉም የኪነ ጥበብ ተዋናይ፣ ሁሉም ፈላስፋ፣ የታሪክና የስነ ጥበብ ተመራማሪ፣ ሊቃውንት፣ ሁሉም ጳጳስና ሊቀነ ጳጳስ፣ ሁሉም ኢማም ሊሆን አይችልም። ዋናው ቁም ነገር ወጣቱ ባለው ችሎታና አቅም ብቻ ሳይሆን እንደ ዝንባሌውና ፍላጎቱ በሀገሪቱ በተለያዩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ የዜና አገልግሎት ተቋማት ወዘተ ጉዳዮች ላይ ተሳታፊ እንዲሆን ሁሉም የበኩሉን አስተዋጽኦ ለማበርከት ይቻለው ዘንድ ጥረት ማድረግ ነው። ከዚህ አንጻር ዋናውን ድርሻ የሚሸከመው የሀገሪቱን የፖለቲካ ስልጣን በእጁ ባስገባው ክፍል ላይ ይሆናል። ሀገርን የመምራትና አቅጣጫ የመስጠት ኃላፊነት በአብዛኛው በፖለቲካ ተሳታፊዎች ላይ የሚወድቅ በመሆኑ ወጣቱ ወይንም ደግሞ አዲሱ ትውልድ ለፖለቲካው ልዩ ትኩረት ሰጥቶ እንዲንቀሳቀስ ማስተማርና ማደራጀት የሚጠበቅ ነው። የወያኔ አገዛዝ እንደሚያደርገው ሲታል በተለያዩ ጥቅሞች እየደለለ ወጣቱን በጅምላ አባል ማድረግ ሳይቻል ሲቀር ደግሞ አንድ ለአምስት የስለላ ዘዴ ደጋፊ እንዲሆን ማስገደድ ጊዜያዊ እንጂ ዘላቂ እንዳልሆነ ቢያንስ የደረጃ አገዛዝ ድርጊት የሚመሰክረው ነው። ወጣቱን የወደፊት ብሩህ ተስፋውን ሊያጨልሙ የሚችሉ በርካታ ችግሮች ከፊቱ በአገዛዙ ቢደቀንበትም ይህንን ራሱ ጥረት ለመቋቋም መንቀሳቀስ የሚገባውም በዚህ ምክንያት ነው። ከወያኔ አገዛዝ የተገላቢጦሹን መጠበቅ ደግሞ ላማለኝ በሰማይ ወተቷንማ ላይ ነውና የማይታሰብ ነው። በዚህ በኩል እንደ ኢህአፓ የመሰሉ በርካታ ተሞክሮ ያካበቱ ሀገር ወዳድና ለህዝባችን ቀና የሆኑ ኃይሎች በወጣቱ አንድነት እየተነገሩና ችግሩን ባገናዘበ የቅስቀሳና የማደራጀት ተግባር ማካሄድ ኃላፊነትና ግዴታቸው ነው። ይህም ሲባል አለምክንያት አይደለም። በነጻነት ትግሉ ብዙሃኑ የወጣቱ ትውልድ አባላት ያላሳተፈ ትግል በሁለመናው መልኩ ስኬታማ ሊሆን ስለማይችል ነው። ለዚህ ደግሞ ወጣቱን በኢትዮጵያ ታሪክና በጀግንነቱ ማነጽ መሰረታዊ ነው። የአባ ትናንት ከትናንት ወዲያ እንዳደረገው ሁሉ ዛሬም ሆነ ወደፊት የኢትዮጵያን ህዝብ በተለይም ትኪና የወደፊት ሀገር ተረካቢ የሆነውን ወጣት ትውልድ ለትግል በሚቀሰቅስበት ወቅት የሚያስተምረው ጀግንነትን እንዲላበስ በድርጊቱ የቅርብ ዘመዶቹን ብቻ ሳይሆን ህዝብንም ጭምር እንዲያኮራ የሚያደርገው ለወደፊቱም ትውልድ ባሪያነት እንዲታይ ክንዱን መንትራሱ ካልቀረም የገድል ታሪኩን ከመጽሐፍ ተገናኝቶና ከመቃብር በላይ ተጽፎ ለዘላለም እንዲኖር የሚያደርግ አኩሪ ታሪክን ሰራ ማስተማር ነው። የአባይን የመሰለ ትምህርት ሲሰጥ ደግሞ ፈንጠር ብሎ ለብቻው ከህዝቡ ራሱን ነጥሎ ራሱን ማያደርገውን የሚሰብክ ሳይሆን በተግባር ምሳሌነቱን በማሳየት እንደሆነ በአመራር አካል ብቻ ሳይሆን በተለያዩ እርከኖች ኃላፊነትን የተረከቡ በርካታ አባላትና ደጋፊዎቹ ጭምር በግንባር ቀደምትነት እየታገሉ በማስታገልና ውድ ህይወታቸውንም ለመስዋዕትነት በማቅረብ እንደነበረ ምስክር አቅርቡ ብሎ የሚሟገተው እንደሌለ በሙሉ እርግጠኝነት የምንናገረው ነው። ጀግንነት ስንል ደግሞ ሌላ ሳይሆን መሰረታዊነት ያለው የማንነታችን መገለጫ ማለታችን ነው። ይህ የሚገልጸው ደግሞ ከፍተኛ ዋጋ ላላቸው እንደ ነጻነት የሰብአዊነትና የህይወት ክብርነት ፍትህና እኩልነት ህዝባዊ ፍቅርና ሀገር ወዳድነት ለመሳሰሉ እሴቶች ለመታገልና ማንኛውንም አደጋ እንዳመጣጡና እንደ ሁኔታው እየመከቱ አስፈላጊ ሆኖ ሲገኝም መስዋዕት ለመክፈል ዝግጁ መሆን ነው። ይህ ሁኔታ የሚመሰረተውና የሚገነባው በማሰብ ችሎታ፣ በብልህነት፣ በአእምሮ መዳበር፣ በአስተዋይነት ወይንም በአርቆ አሳቢነት፣ በጥንቃቄና በፍትህ ግንዛቤ ላይ ነው። ከነዚህ እሴቶች ውስጥ ከፍተኛ ዋጋ ያላቸውም ይመነጫሉ። እነዚህ እሴቶች ውበትና ህይወት እንዲኖራቸው ለህብረተሰቡም ጠቀሜታ እንዲኖራቸው በጀግንነት ለመቆምና ለመታገል ማንኛውም ዜጋ የእነዚህን እሴቶች ውስጣዊ ምንነት ሊገነዘባቸውና ይዞታቸውን ለመረዳት ጥረት ማድረግ ይጠበቅበታል። ጀግንነትና ድፍረትን ተመሳሳይ አድርጎ ማቅረቡ የተለመደ ቢሆንም ልዩነት ያላቸው መሆኑ ወጣቱ ዜጋ እንዲያውቃቸው መጣሩ በጣም የትግሉን ፈር በሚገባ ለማስያዝ የሚጠቅም ነው። ድፍረት የፍራቻ ተቃራኒ ሲሆን፣ ጀግንነት ግን ፍርሃትን ከግንዛቤ የሚያስገባና ይህንን ለመቋቋም ፍላጎት ያለው ነው። ጀግንነት ሚዛናዊነትን ከግምት ከማያስገባ ጀብደኝነት ተቃራኒ ነው። ምክንያቱም ይህንን አይነት ጠባይ ያለው ዜጋ አላማውን ለማሳካት ሲል ብቻ ለአደጋ ራሱን ባላስፈላጊነት የሚያጋልጥ ብቻ ሳይሆን የድርጊቱን ጥቅምና ጉዳት ሳያመዛዝን ተግባራዊ ለማድረግ ችኩልነት የሚያጠቃው ሲሆን የእንቅስቃሴዎቹ ጠንቅ ደግሞ ለሌላውም የሚተርፍ በመሆኑ ነው። ለዚህም ነው ካለፉ ታሪኮች የተገኙ ተሞክሮችን ከወቅቱ ሁኔታ ጋር በማገናዘብ በመስታልነታቸውም ሊገለገልባቸው ምንጊዜም ዝግጁነቱን መጠየቁን ማወቅና ማስተዋል የሚገባው። የአባይ ሁኔታ በወጣቱ አእምሮ እንዲጸነሱ ሁሉም ያላፈለሰ ጥረት ያደርግ ቆይቷል። አሁንም በቅርቡ የሚያደርጋቸው የተነሱና የነታገል ጥሪዎች ጋር በማያያዝ የጅግንነት ጥያቄ የሚንጸባረቅባቸው በዚህ ወቅት ነው። ጅግንነትን ያልተላበሰ ትግል ታሰቡት ግብ ሊደርስ አይቻለውምና ይህንን የትግል እንቅስቃሴውን በበጎ የማይመለከቱ አልፎ ተርፎም በሀገር ቤት እንቅስቃሴ ስለማድረጉ ጥርጣሬን የሚነሱ ቢኖሩም በቅርቡ ድርጅቱ ተዘጋጅቶ የሚሰራቸው የሳተላይት ፕሮግራሙ ቅስማቸውን የሚሰብርባቸው እንደሆነ የተደመጠ አንድ ዜና ነው። በኢትዮጵያ ህዝብ ትግል የደርግ አገዛዝ ወድቆ በምትኩ የውያኔ አገዛዝ ከተተካ በኋላ የሰላማዊ ትግል ይዘትና ዘርፎችን በቅጡ የመረዳት ጥረት የሚታይ እንደሆነ የአደባባይ ሚስጥር ነው። ዲሞክራሲያዊ ስርዓት በተመሰረተባቸው ሀገሮች ያለው መንግስት የራሳቸው መሆኑን በተቀበሉበት ሁኔታ እርምት እንዲደረግ የሚደረጉ ሰላማዊ እንቅስቃሴዎችን በውያኔ በላይነት ባለ የፖለቲካ ምህዳር ጋር በማምታታት የሚሟገቱ እንዳሉ ጥብቅ አይደለም። ይህ ግን በምንም አይነት ውያኔን በተለያዩ ደረጃዎች በተለይም በትጥቅ ስልፍ እየተጋፈጡ ያሉትን ክፍሎች የጀግንነት ተግባራቸውን የሞኝ ተግባር አልፎ ተርፎም ዘመናዊነት ይጎደለው በማለት የማጥላላት ዘመቻ ማድረግ ፈጽሞ የተሳሳተ በመሆኑም ሌላ ለትብብር እንቅፋት መሆኑን መታወቅ ይኖርበታል። በቅርቡም የጠመንጃ ትግል ለአራት ዓመታት ተደርጎ አንዳችም ውጤት እንዳላመጣና አልፎ ተርፎም በጠመንጃ ይደረጋል የተባለው ትግል ሰላማዊ ታጋዮችን ከማስበላት ውጪ ያመጣው ውጤት የለውም ተብሎም እንደተነገረ ሰምተናል። ይህ ከአክ የተጣረሰ ግላዊ አስተሳሰብ የትግል ስልቶችን ካለመገንዘብ የሚመነጭ ከመሆኑም ሌላ ተደጋጋፊ መሆናቸውንም የሚከድድ ነው። የትግል ስልት በሰማዕታት ቁጥር የሚለካ አለመሆኑን መገንዘብ የብስለት የመጀመሪያው ደረጃ መሆኑን ማወቅ የሚገባ ነበረ። የሁኔታ በተለይ የህዝብ እንቅስቃሴ ሊፈነዳ በተቃረበበትና የሚፈነዳ መሆኑን ከግምት ሲገባ ይህ አይነት ጫጫታ በአሁኑ ወቅት መስተማቱ ማሳዘን ብቻ ሳይሆን እርግጥም ወዴት እየሄድን ነው የሚል ጥያቄም እንድናነሳ የሚገፋፋ ነው። ለዚህ ክፍሎች ከውያኔ ተቃዋሚ ጎራ የተሰለፉ ለመሆናቸው ቀንና ሌሊት ሳይታክቱ ቢለፍፉም አወቁትም አላወቁትም የድርጊታቸው ለውያኔ አምባገነን ድርጊቶቹ ረግረግ ፈጥረውለት ይገኛሉ። ድብነቱ ይህ እንቅስቃሴያቸው በህዝብ ዘንድ ተቀባይነት እያጡ በመሄዳቸው እንደሚታሰበው ሀያልነትን ተላብሰው ጠንክረው ለመውጣት አለመቻላቸው በተጨባጭ እየታየ በመሆኑ የታጋዮችን የትግል ጽናት ያደበዘዘው አልቻለም፣ ወደፊትም አይችልም። ውያኔ ስርዓት በህዝባዊ ትግል ለማስወገድ የሚደረገውን እላስጨራሽ ትግልም ሊያኩላሹ አልተቻላቸውም። በራሳቸው እምነትና የትግል ስልት ወዳጅ በማለት የሚጠሩትን ውያኔ በመቃወም ፋንታ ከሱ ጋር ተዳምለው የነሱን የትግል ስልት ያልተቀበለውን ሁሉ በጅምላ ሲቃወሙ ህዝብ ታዘባቸው እንጂ ድጋፉን አልቻላቸውም። ያካሄዳቸው የፈለጉትን ቢያወሩ ድግና ፈጣሪ ሳይሆኑ ህዝቡ ጸጥ ብሎ ሰብአዊነቱን አዋርዶ በውያኔ የሚበዘበት ስርዓት በቀጣይነት እንዲኖር የሚያደርጉ ለመሆናቸው ህዝቡ ተረጋገጠለት እንጂ ተሳስቶ ለነሱ ቅስቀሳ አምሮውንም ሆነ ልቡን አልከፈተላቸውም። ራሳቸውን ማንነታቸውን ለምንስ እንደቆሙ በድርጊቶቻቸው አጋለጡ እንጂ ባመኑበት ስልክ እንኳ አንዲት ስንድር ወደፊት ለመራመድ ያልተቻላቸው ክፍሎች ሆነው አገኛቸው እንጂ ስህተቶቻቸውን እንዲያርሙ እንኳን ለማድረግ ጊዜ አላጠፋላቸውም። ይህ ሁሉ ጥረታቸው ወጣቱና ተተኪው ትውልድ ነፃነትን ለማጎናጸፍ መብቱን ለማስከበር በተለይም ደግሞ የሀገሪቷንና የህዝቡን የወደፊት ዕጣ ፈንታ በጋራ ለመወሰን የሚችልበት የፖለቲካ ምህዳር ለመፍጠር በጀግንነት መታገል ሲጀምር በውያኔ ተቃጣዊ ማስወገድ ግፊት እነሱንም የሚጠራርጋቸው መሆኑን ከማወቃቸው የተነሳ ነው። ለዚህም ነው ተቀባይነት የሌለው ምኞት ነው ተብሎ የሚነገረው። አጥብቆ መታገል የሚያሻውም በዚሁ ምክንያት ነው። ለዚህም ነው የባለ አባታዊ ስርዓትን ለማስወገድ ወጣቱ ትውልድ የተጫወ ጀግንነት የተሞላበት ሚና በአሁኑ ወቅት እንዳይጠቀም ከወዲሁ የሰለቸና የተነዛ ፖለቲካቸውን ሲያራምዱ የሚገኙት። ተወደደም ተጠላም የዛን ጊዜ ተሞክሮ በውያኔ ላይ የማይደገምበት ምንም ምክንያት ሊኖር አይችልም። የታሪክ ሂደት ነውና ሊገድቡት የሚችሉትም አልሆንም። በበኩላችን ጀግና ስንል ከራስ ጥቅም ይልቅ የህዝብንና የሀገርን ጥቅም በማስቀደም የሚታገል ማለታችን ነው። ለግልና ራስን ማመቻች የህዝብ ደስታ ደስታው የህዝብ ደህንነት ኩራቱ የህዝብ ነጻነት መጎናጸፍ የመንፈስ ደስታ የሚሰጠው መሆኑን መሰረት በማድረግ የሚታገል ነው። ጀግና ስንል ሲቪል ወንነት የተላበሰ ለፍትህ ለእኩልነት መረጋገጥ የሚታገል ነው። ጀግና ፍራቻን ያሸነፈ ጠላት ጠንካራ ነው ብሎ የማይርበተበት የማይቻል መስሎ የሚታየን ይቻላልን መርሃው አድርጎ በጽናት ታግሎ የሚያታግል እንደታገለ የሚያደራጅ ተደራጅቶም እያስተባበረ የሚታገል ነው። ጀግና ስለ ትግል እንኳ ሰላንት የማይገጥም ማንም ኢትዮጵያዊ በፈለገው የመታገያ መስክ ጸንቶ እንዲታገል የሚመክር እገዛና ትብብር ሲያስፈልግ በተግባራዊነቱ ጥሪ የማይሻ ታጋይ ነው። ጀግና የማይሰበር ጽኑ ፍላጎትና ተስፋ ያለው ከጨለማው በስተጀርባ ሁሌም ብርሃንን የሚታየው ከዛ ለመድረስም ያለመታገል የሚታገል ነው። በመሰረቱ ጀግና ለመልካም ስራ ትምህርት ሰጪ የሆነ ሁኔታን የሚገልጽ ነው። ይህ ማለት አሉታዊ ትምህርት የሚሰጡ የሉም ማለት አይደለም። ጀግና በመሰረቱ ጥሩ ተግባር ለማከናወን ዝግጁነትን የሚጠይቅ ነው። መርህን ተቀብሎ መንቀሳቀስና የሚያስከትለውን ጉዳት በጸጋ ለመቀበል ዝግጁነቱን የሚጠይቅ ነው። አደጋ የሌለው መስዋዕትነት የማይጠይቅ ጀግንነት የሚታሰብ እንዳልሆነ የኢትዮጵያ ታሪክ በርካታ ምሳሌዎች ያሉት ነው። የምናወራው ስለ ትግል ነውና ስለ ህዝብ እንቅስቃሴ ነውና ጀግና ስንል የትግል መሪ መሆንንም የሚያካትት ነው። የመሪነት ሚና የተጎናጸፈ ጀግንነት ደግሞ የህዝብና የትግል መሪ መፈክር እንዳይዘበራረቅ ጥረት የሚያደርግ ማለት ነው። ህዝብ የቀን ተቀን ኑሮውን የቤተሰብ ኃላፊነቱን እየተወጣ የህዝብ እንቅስቃሴ አቅጣጫውን እንዳይዝ ባሪያነት የሚታገል ማለት ነው። ጀግና የሌላን ሀገር ህዝብ እንቅስቃሴ እንዳለ ግልባጭ የሚያደርግ ሳይሆን በቅድሚያ ከራሱ ህዝብ ትግል ተሞክሮን በወቅቱ ሁኔታ ጋር እያገናዘበ የህዝቡን የትግል ግፊት የሚያዳብር ማለት ነው። የህዝብን ትግል በተለያዩ ሁኔታዎች ሊያሰናክሉ የሚችሉ ማናቸውንም ሁኔታዎች አስቀድሞ በማወቅ ህዝቡ ነፍቶ እንዲከላከል የሚቀሰቅስ ማለት ነው። እነዚህንና ሌሎች ወቅታዊነት ባላቸው ርዕሶች ላይ ሊንጸባረቁ ወይንም ደግሞ የግዴታ መንጸባረቅ የሚገባቸውን የጀግንነት ግንዛቤዎች እንደ ሁኔታው ማሳወቁ መልካም ነው እንላለን። ስለሆነም የህዝባዊ ትግል ወላፈን እንዲዳብር በሚደረገው እንቅስቃሴ ቀዝቃዛ ውሃ ለማፍሰስ የሚከጅላቸው ከድርጊቶቻቸው ቢቆጠቡ ጠቃሚነቱ ለሁላችንም ነው። ምክርን ማዳመጥ ደግሞ ድልህነት እንጂ ሌላ አይደለም። ጊዜው ይርዘም ይጠርም ህዝቡ በውያኔ ስርዓትና አራማጆቹ ላይ ድልን መጎናጸፍ ላይ ቀርመን ፍራገጡ ጀርባን መምለጥ እንጂ የትም አያደርስም። ማሸነፍ የማይቀር የታሪክ ሂደት ነው። ወጣቱ ትውልድ ጀግንነትን በተላበሰ ትግሉ የሚጠበቅበት ሚናውን መጫወቱም የማይቀር ነው። I'm gonna get you.
I don't know.